the voice of America. በመጪው ሳምንት ጥር 12 ዋይት ሃውስን ለቀው ወደ ነጻ ዜጋነት የሚሸጋገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ማክሰኞ ምሽት ላይ ለሀገራቸው ሕዝብ የስንብት ንግግር አድርገዋል። ፕሬዚደንቱ የስንብት ንግግራቸውን ያስተዳደራቸውን ያለፉ 8 ዓመታት ክንዋኔዎች አጉልተው ለማውሳትና የአሜሪካ ዲሞክራሲ ስለተደቀኑበት የከፋፋይነት ወይም የመከፋፈልና የፖለቲካዊ ጥላቻ አደጋ ለማስጠንቀቅ ተጠቅመውበታል። የአሜሪካ ድምጽ ሪቻርድ ግሪን የሚስተር ኦባማን የፕሬዚደንትነት ዘመን ማጠናቀቂያ ንግግር ተከታትሎ ያጠናቀረው ዘገባ አለ። በአብይ ርዕስ ይዘናል። ቆንጅታ የታቀርባለች።
ፕሬዚደንት ባራክ ኦባማ በኖሩባትና ከ20 በላይ ዓመታት በፊት የፖለቲካ ሙያቸውን በጀመሩባት በቺካጎ ከተማ ተሰብስቦ የተጠበቃቸው ሕዝብ በታላቅ የፍቅርና የድጋፍ ስሜት ነበር የተቀበላቸው።
ወደ አገር ቤት መመለስ ደስ ይላል። አመሰግናችኋለሁ።
4 ዓመት ይጨምሩ ብሎም ታዳሚው ጮኸ። አይሆንም አሉ ፕሬዚደንት ኦባማ። ከ8 ዓመታት በፊት እሳቸው መሪነቱን ከተረከቡበት ጊዜ ጋር ሲያነጻጽሯት አሜሪካ ዛሬ የተሻለችና የጠነከረች መሆኗን እንደሚያምኑ አመልክተዋል ፕሬዚደንት ኦባማ።
If I had told you 8 years ago that America would reverse the Great Recession, reboot our auto industry.
አሜሪካ የገጠማትን የምጣኔ ሀብት ድቀት ተቀለብሳለች፣ የኦቶሞቢል ኢንዱስትሪዋን ታንሰራራለች፣ በታሪካችን ከምን ጊዜውም ትልቁን የሥራ ፈጠራ እውን ታደርጋለች፣ ከኩባ ሕዝብ ጋር አዲስ የግንኙነት ምዕራፍ ትከፍታለች፣ አንዲት ተኩስ ሳይሰማ የኢራንን የኒውክሌር መሳሪያ ፕሮግራም ትዘጋለች፣ የመስከረም አንዱን የሽብርተኛ ጥቃት ቀንደኛ መሪ ትገድላለች፣ የጋብቻ እኩልነት ሕግን ታስከብራለች፣ ለተጨማሪ 20 ሚሊዮን ዜጎቻችን የጤና ዋስትና ታስገኛለች ብዬ ከ8 ዓመታት በፊት ብላችሁ ምናልባት አይ ይሄ እንኳን በዛ ልትሉ ትችሉ ነበር።
በአሁን ወቅት በሀገሪቱ ያለውን የፖለቲካ ክፍፍል አስመልክተው ፕሬዝዳንቱ ሲያስጠነቅቁ አሜሪካውያን እርስ በርስ በጋራ የሚያስማማቸውን መሰረት እንዲፈልጉ ተማጽነዋል። ዲሞክራሲ አንድ ወጥ መሆን የለበትም፣ የመሰረታዊ አንድነት ስሜት ግን ያስፈልጋል ብለዋል። ዩናይትድ ስቴትስ ዲሞክራሲዋ በርካታ አደጋዎች ተደቀነውበታል ያሉት ፕሬዝዳንቱ የምጣኔ ሀብትና የተለያዩ ዘሮች እኩልነት መዛባት እንዳለ ጠቅሰዋል።
If every economic issue is framed as a struggle between a hard-working white middle class and an
እያንዳንዱ የምጣኔ ሀብት ችግር በታታሪ ሰራተኛ ነጭ መካከለኛ ገቢ መደብና የማይገባቸውን በሚጠይቁ ህዳጣን መካከል የሚደረግ ፍልሚያ ተደርጎ ከታየ ከሁሉም አይነት የሆኑ ሰርቶ አዳሪዎች ፍርፋሪ ላይ ሲራኮቱ ባለጸጎች ደግሞ የራሳቸውን ዋሻ እያጠሩ ጥጋቸውን ይዘው ይቀመጣሉ ማለት ነው።
ይሁንና ፕሬዝዳንቱ ሀብለው የመሪነቱን መንበር ከያዙበት ጊዜ ይልቅ ዛሬ ስለ አሜሪካ የበለጠ ተስፋ እንዳላቸው ነው የተናገሩት። ዜጎች በዲሞክራሲያዊ ሂደቱ ከመሳተፍ ወደ ኋላ እንዳይሉ ፕሬዝዳንቱ ተማጽነዋል።
I'm asking you to hold fast to that faith written into our founding documents.
ሀገራችን በተመሰረተችበት ሰነድ ውስጥ የተቀመጠውን ያን እሴት ጠበቅ አድርጋችሁ እንድትይዙ እጠይቃችኋለሁ። ያን ባሮችና የባሪያ ፍንገላ አስወጋጅ ታጋዮች በሹክሹክታ የተመካከሩበትን እምነት መጤው ነባሩ ለፍትህ ተሟጋቹ አብረው የዘመሩለትን መንፈስ በባዕድ ሀገር መሬት ደግሞ በጨረቃ ላይ ባንዲራችንን ያውለበለቡ ጀግኖቻችን ያረጋገጡትን ታሪኩ እስካሁን ባልተጻፈለት በእያንዳንዱ አሜሪካዊ ልብ የተጻፈ እምነት አጥብቃችሁ እንድትይዙ ማጸናለሁ። አሁን እንችላለን። ይቻላል።
The 44th President of the United States, Barack Obama.
የፕሬዝዳንት ባራክ ኦባማ የስንብት ንግግር የሚተነትነውን ነበር የሰማነው። ሌላ ትንታኔም አለን። ይህንን ንግግር ሰለሞን እንኳን ሙያው የሚመለከተን ማንም ዜጋ ያደመጠው የተከታተለው ነው። የሚገርምህ ለካ ልጄ አንተ
ለቅሶ ማልቀስ አትፈልግ ሌላ ሲያለቅስ ታይ ታናባለ
ሳነባ መሽህ ነው መጥለ
ስሜት ውስጥ ነበርኩ እኔ እንጃ ያን ይታወቀኝ
የአሜሪካ ፕሬዚዳንት ካለቀሰ አንተ ማጣጣቀስ
በጣም ይገርማል ባለቤታቸው እንደዛ ሲያወድሷት በጣም ደስ ይላል ልጅቷ እንኳን ሳትጠቀርና አንተ ትንታኔ አዘጋጅተሃል በፕሬዚዳንቱ ንግግር ዙሪያ
አሁን አዲሱ አሁን ቀጥሎ የማቀርባቸው ባለሙያ በዚህ የምርጫ ሂደት ውስጥ አብረውን የቆዩ ናቸው ከመጀመሪያው ጀምሮ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው በስክሪፕት የጋዜጠኝነት ትምህርት ቤት ወይም ኮሌጅ መምህር ናቸው የፉል ብራይት ዓለም አቀፍ ስኮላር ናቸው በዩኒሴፍም የኢትዮጵያ ተጠሪ ሆነው ፓሪስ ላይ አገልግለዋል እንደዚሁም በዋሽንግተን ዲሲም የኢትዮጵያ ምክትል አምባሳደር ሆነው የሰሩ ናቸው አሁን በተለያዩ የፖለቲካ ሳይንስ ጉዳዮች ላይ ምርምሮችን ያደርጋሉ መምህርም ናቸው ዶክተር ብሩክ ኃይሉን ነው ያነጋገርኩት ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ጤና ይስጥልኝ እንደምን አመሹ
ጤና ይስጥልኝ አቶ ሰለሞን እግዚአብሔር ይመስገን እንዴት አመሻችሁ
እግዚአብሔር ይመስገን ዶክተር ብሩክ መቼም በሙሉ የዚህ የዘንድሮው የምርጫ ጊዜ ውስጥ አብረውን ቆይተዋል በትንታኔውም አንዳንድ ንጥቦችን በማስጨበጥም በኩል በፖለቲካው በምርጫው ሂደትና በተወዳዳሪዎቹም ማንነት ላይ ከመጀመሪያው የፓርቲዎች ትግል ጀምሮ እና እንግዲህ አሁን ሁኔታዎች ወደ መጠናቀቃቸው እየደረሱ ነው 44ኛው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የስንብት ንግግራቸውን ትናንት ምሽት ላይ ያንን የመጀመሪያውን የድል ንግግራቸውን ባደረጉባት የዛሬ 8 ዓመት በሺካጎ ከተማ አድርገዋል እና ፕሬዚደንት ባራክ ኦባማ የትናንትናውን የስንብት ንግግራቸውን ሲጨርሱ ልክ እንደጀመሩት ሁሉ የዛሬ 8 ዓመት ማለት ነው ይቻላል ችለናል በሚል መልእክት ነው የደመደሙት ለመሆኑ ፕሬዚደንት ባራክ ኦባማ ወደ ስልጣናቸው ሲመጡ የዛሬ 8 ዓመት የለውጥ ሐሳብ ይዘው የመጡትን ያህል ማድረግ የቻሉትን ያህል አድርገዋል ወይ ወይም የፈለጉትን ያህል አድርገዋል ወይ ምንስ ነው የቻሉት?
አመሰግናለሁ ለጥያቄ አቶ ሰለሞን መጀመሪያ አንድ ነገር ግንዛቤ ለመውሰድ ራሳቸው ለመጀመሪያ ጊዜ በአሜሪካ ታሪክ አንድ ጥቁር አሜሪካዊ ፕሬዚደንት ሆኖ ይህንን ከፍተኛ ስልጣን ለመመረጥ መብቃቱ ራሱ ታሪክ ነው በራሱ የመጀመሪያውም ሰው ናቸው ፕሬዚደንት ኦባማ 8ቱን ዓመት መለስ ብለን ስናይ የተነሱበት ሰንቀው የተነሱበት ዓላማ ነበረ ዓላማውም በአሜሪካ ለውጥ አመጣለሁ የሚል እልህና ቁጭት ሰንቀው ነው ይህንን እልህ ብቻ ሳይሆን ፕላንም ይዘው ነው የተነሱት ሁሉን አድርገዋል ለማለት በጣም ይከብዳል ነገር ግን ከሞላ ጎደል የተነሱበትን አንዳንድ ዓላማዎችን ግን ተግባራዊ አድርገዋል ግን ሂደትም ነው እሳቸው ጀመሩትን ሌሎች ሊቀጥሉ ይችላሉ ወይ እሳቸው ደግሞ ጀመሩትን ሌሎች ወደ ኋላ ሊጎትቱ ይችላሉ እና በዛ መልክ ነው ሚዛናዊ ሆነ መልክ ነው ማየት የምንችለው እና እን ነው ባጭሩ ለማለት የምፈልገው
አሜሪካ በትልቅ ቀውስ ውስጥ እንደነበረች እናስታውሳለን ፕሬዚደንት ባራክ ኦባማ ወደ ስልጣኑ በገቡ ጊዜ ለመሆኑ ይሄንን ለማስተካከል በርግጥ ኦባማ የተሳካላቸው ነገር ነበር
ትክክል የተሳካላቸው ነው አያቶ ሰለሞን አንድ አሜሪካ ፕሬዚደንት ተመርጦ ስልጣን ሲረከብ የሚወርሰው በጎውንም ደጉንም አሰሱንም ገሰሱንም ጥሩውንም መጥፎውንም ነው አጋጣሚ ሆኖ ፕሬዚደንት ኦባማ ስልጣን ከፕሬዚደንት ቡሽ ሲረከቡ ኢኮኖሚው በጣም ባሽቆለቆለበት ሁኔታ ከ1931-32 እንደ አውሮፓ አቆጣጠር ዘ ግሬት ዲፕሬሽን ከዛም ዓለማዊ ዲፕሬሽን የሚባለው
ታላቁ የቸነፈር ጊዜ ማለት ነው
ትክክል ባይስተካከልም ሪሴሽን ይባላል በጣም ኢኮኖሚ በቀዘቀዘበት ሁኔታ ላይ ስልጣን የተረከቡ በጣም ይሄ ነው የማይባል ቻሌንጅ በሆነ ሁኔታ ፈታኝ ሁኔታ የተረከቡ ሰው ናቸው እና የቺን ሀገር ከዛ ጥተው 11% በላይ የነበረውን አንኤምፕሎይመንት
የስራ አጥነት መጠን
ወደ 4.8-4.9 ደረጃ ማውረዳቸው በሚሊዮን በሚቆጠር አዳዲስ ስራ መፍጠራቸው ስቶክ ኤክስቼንጅም ወደ 20,000 ጣሪያ
የአክሲዮን ገበያው ማለት ነው
የአክሲዮን ገበያው እዛ ደረጃ መድረሱ ይሄ ራስ ሁሉ ትልቅ አቺቭመንት ነው ኦባማ ታሪክን መሰክርላቸው አሁንም የስራቸው ስኬት እንደሆነ ይመሰክራሉና ከዛ ጉድጓድ ውስጥ በዋጠው መውጣታቸውና ኢኮኖሚውን በጥሩ ሁኔታ ለዶናልድ ትራምፕ ማስረከባቸው ራሱን የቻለ ትልቅ አስተዋጽኦ አድርገዋል ማለት ይቻላል።
መቼም የፕሬዚደንት ኦባማን የስምንት ዓመት ታሪክ ስንመለከት ጊዜ ላይ በቃን ይችላል። በጣም ሰፊ ታሪክ ነው እና ወደፊትም እንመለስበታለን። ወጣ እንበል እስቲ የኢትዮጵያን አድማጭ ወደሚመለከት ወይም ደግሞ ትኩረት ሊስብ ወደሚችል ጉዳይ እንሂድና በውጭ ፖሊሲ ደረጃ ሲመለከቱት በተለይ ለአፍሪካ ምን ትርጉም ነበራቸው ባራክ ኦባማ? ምንድን ነው ቅርሳቸው ውርሳቸው?
ኦባማ ለአፍሪካ መቼም ያለው ትርጉም አንደኛ ከቤተሰባቸው ምንጭ ከዝርያነታቸው ከሩት ከታች ከምንጩ ስንመጣ አባታቸው ኬንያዊ መሆናቸው እና ባይሬሽል ናቸው፣ ነጭና ጥቁር የሆኑ ሰው ናቸው፣ እናታቸው ነጭ ናቸው። ያ በመሆናቸው መጀመሪያውኑ ሲወዳደሩም እንደምንላቸው እንደምናስታውሰው ይሄ ነው የማይባል ተስፋ በተለይ ለጥቁሩ ዓለም እና ለአፍሪካ ክፍለ አህጉር ይሄ ነው የማይባል አይ በቃ ብዙ ችግሮቻችን ደናዋ የምንምበት ደረጃ አቅጣጫውን ያስይዙናል። መቼም አፍሪካዊ ናቸው እና ደም ከውሃ ይወፍራል እንደሚባለው በዚህ ዓመት ብዙ ችግሮቻችንን ይገፉልናል። የአሜሪካንን ቀልብ በእንደው ጠርቅም ጠንከር ባለ ሁኔታ ቀልብ እንስባለን ጥቁር ፕሬዚደንት ስለሆኑ የሚል አስተሳሰብ እና አቋም ነበር። እርግጥ ይሄ በአንደኛው ወገኑ ትክክል ነው። ነገር ግን እኛ ሁሌ የምንረሳው ምንድን ነው? እኚህ ሰውዬ ፕሬዚደንት ናቸው። ፕሬዚደንት ሲሆኑ ለመላው አሜሪካ እንጂ ለትውልድ ሀገራቸው እና አይደለም። እርግጥ ሲምፓቲ ልባቸው የልብ ትረካቸው ጥቁር በመሆናቸው የሚያሳልፉትን የህይወት ታሪካቸውን ከልጅነት እስከ እውቀት ትምህርትም በፖለቲካውም ዓለም አሁንም ባለው የአሜሪካ አንዳንድ ሁኔታ ደስ በማይሉ ዘረኝነት የተላበሱ ሁኔታ ውስጥ ያለፉ ሰው ናቸው። አፍሪካነታቸው የሚዘነጉ አይደሉም። ነገር ግን ፕሬዚደንት ሲሆኑ የዛሬ 8 ዓመት ጃንዋሪ 20 ይህ ሰውዬ ለአሜሪካ ነው የሚቆሙት። የሚሰሩትን ለማጥቅም ነው፣ ለአሜሪካ ጥቅም ነው። የናሽናል ኢንትረስት ብሔራዊ ጥቅም እንለዋለን። እና በዛ የተነሳ የመጀመሪያው ዓመት ተስፋ ነበር፣ ሁለተኛው ዓመት ተስፋ ነበር። ከዛ በኋላ አልተሟጠጠም። ነገር ግን ተስፋው እየቀዘቀዘ አይ ያሰብነውን ያህል አቴንሽን ወይም ትኩረት ልናገኝ አንችልም በሚል ብዙዎቹ በተለይ ምሁራኑ ሊቃኑ ተስፋ ቆርጠዋል። ነገር ግን አፍሪካንም እኚህ ሰውዬ አልረሱም። መለስ ከለስ እያሉ አቶ ሰለሞን እንደምናስታውሰው አፍሪካንም ጎብኝተዋል። ለአፍሪካም ቁልፍ ኪኖት ንግግርም አድርገዋል። አፍሪካ ህብረትም ቅርብ ዓመታትን መጥተው ለአፍሪካ የሚጠቅማት ምንድን ነው፣ የዲሞክራሲ ስርዓትና ግንባታ ምን ያህል ለአንድ ሀገር ህልውና፣ ለአንድ ሀገር ኢኮኖሚያዊ፣ ፖለቲካዊ ሁሉ ነገር እድገትን ጠቃሚ እንደሆነ ከዛ አፍሪካ ከአሜሪካ መማር የምትችለው ይህን መሆኑን የመሳሰሉትን ሁኔታዎች ለማስገንዘብ ሞክረዋል። በዩኤስኤአይዲ የሚደረገው ገንዘብ ፍሰት ትላልቅ ፕሮጀክቶች ወይም የተለያዩ ፕሮጀክቶች በአፍሪካ የሚሰሩትን በተመለከተ ሚስተር ኦባማ ይህንን የአሜሪካ ፖሊሲ ሊበለው አቅጣጫ ቀጥለውበታል። ከአፍሪካ ጋር የሚደረገውን ሚሊተሪ ወታደራዊ ግንኙነት የመሳሰለውን በተለይ ቴሮሪዝምን ወይ ሽብርተኝነትን ለመዋጋት ከሁሉም አፍሪካ ሀገሮች ባይሆንም ቁልፍ ከሆኑ አፍሪካ ሀገሮች ጋር ትብብራቸው መጠናከርና በጥልቀት ባለ ሁኔታ ቀጥሏል። ይህ እንግዲህ ኢትዮጵያንም ይመለከታል ሁላችንም እንደምናውቀው። በዚህ አኳያ የአሜሪካንን ጥቅም እያስቀደሙ ገፍተውበታል ማለት ይችላሉ።
ዶክተር ብሩክ እስቲ ይሄንን በሌላ አጋጣሚ ደግሞ ትንሽ ዘርዘር አድርገን ማየት እንሞክራለን። በግብርናውም፣ በምግብ ራስን በመቻልም፣ በኃይል በኩልም፣ በጤና በኩልም ኢቦላን በመዋጋት ኤድስን በመዋጋት በመሳሰሉት የነበራቸውን ቦታ ግን አንድ ኦባማ ደግሞ ሲወቀሱ የሚሰማበት ነገር አለ። እነዚህ የኦባማ ዓመታት በተለይ ከሰብአዊ መብቶችና ከዲሞክራሲ ጋር በተያያዘ አምባገነኖች የተጃገኑበት እና የተጠያቂነት ስሜት የጠፋበት፣ ሰላም የደፈረሰበት በአፍሪካ ይሁን በመካከለኛው ምስራቅ ተብሎ ነው የሚወቀሱት እና ይህንንስ የምን ውጤት ነው ብለን ነው ማሰብ የምንችለው?
ይህን ጥያቄ በተመለከተ የኦባማ ፖሊሲ ግልጽ ነው። የአሜሪካ ፕሬዚደንቶች በተለይ ፎረን ፖሊሲ የውጭ ግንኙነትን በተመለከተ አቅጣጫ በማስቀመጥ በመሳሰለው ቁልፍ ሚና ከሴኔቱ ማለት ከከፍተኛው ምክር ቤት ጋር አብረው በህብረት የሚሰሩት ነው። ፕሬዚደንቱ የራሱ ክላውትና ክብደት አለው። አንዳንድ ሀገሮች ሰብአዊ መብትን ማያከብሩ፣ የፕሬስ ነጻነትን ማያከብሩ፣ የሰው ልጅ መብትን የሚጋፉ፣ ነጻ ዲሞክራሲያዊ ምርጫን በተገቢው ሰዓትና ወቅት ማያደርጉ ቢደረግም ኮንትሮልድ በሆነ ወይ
ቁጥጥር
ባለበትና ጥላ ባረፈበት ሁኔታ መደረጉን በግልጽ ያውቁታልኝ ሰው። እንግዲህ ከሌላ ፕሬዚደንት የለያቸው ምንድን ነው? ከኢንተርቬንሽን እጃቸውን ማስገባትን በተመለከተ እንደ ኦባማ እጃቸው የሚሰበስቡ ሰው የሉ። ማለት አንድ ሀገር ለምሳሌ በእንደዚህ አይነት በደል ውስጥ ያለ ሀገር ከሆነ ይወቅሱታል። ዲሞክራሲ ለዛ ሀገር አስፈላጊ መሆኑን ይገልጻሉ። ከህዝቡ ጋር ይቆማሉ፣ ያደርጋሉ። ከዛ ውጪ ግን ብዙ አፍሪካ ሀገሮች እንዳየ ነው እኚህ ሰውዬ ከመውቀስና ቢሃይንድ ክሎዝ ዶርስ በር ዘግተው ከመሪዎች ጋር ከሚመለከታቸው ባለስልጣኖች ጋር በግልጽ እኛ ከእናንተ የምንጠብቀው ለህዝባቸው ሁለት እንድትሰጡ፣ እኛ ከእናንተ የምንጠብቀው ነጻ ተቃዋሚ ድርጅቶች በነጻነት እንዲንቀሳቀሱ፣ እኛ ከእናንተ የምንጠብቀው የህግ የበላይነትን እንድታሰፍኑ ነው፣ እኛ ከእናንተ የምንጠብቀው ኢኮኖሚክ ውድድርን በነጻና ፍትሃዊ በሆነ ሁኔታ በሀገራችሁ የተደላደለ አትሞስፌር ወይም ሁኔታ አየር እና ፖሊሲ መፍጠራቸውን በሚል በግልጽ ይነጋገራሉ። ከዛ ውጪ ግን ብዙ ላቲን አሜሪካን ሀገሮች በሰባዎቹ በሰማናዎቹ እንደታየው በአንዳንድ ሪፑብሊካን መንግስታት እና በአንዳንድ ዲሞክራቲክ አስተዳደሮች በአሜሪካ አስተዳደሮች አውትራይት እንለዋለን ግልጽ የሆነ ያፈጠጠ በሚስጥራዊ ሁኔታ በኢንቴሊጀንስ የተደገፈ ወይም በግልጽ ሚሊተሪ ኢንተርቬንሽን ወታደራዊ እንትን ብሎ ስልጣን መለወጥ መገልበጥ ማስገልበጥን በተመለከተ ሰውየው ከዛ ውስጥ መግባት የለብንም፣ እዛ ምንገባ ሲሆን አሜሪካ ችግር ውስጥ ገባለች፣ ብዙ ጥንቅት ውስጥ እጃችን ይገባል፣ ለስማችንም ጥሩ አይደለም። ማድረግ ያለብን እኛ ህዝቡን ከውጭ መደገፍ ነው፣ ህዝቡን አይዞ ማለት ነው። ከዛ ውጪ ግን ያለው መንግስት ተጽዕኖ ላይ ከዛ ውጪ አላሰፈሩም። እንግዲህ ብዙ ሰዎች የሚጠብቁት ኢኮኖሚክ ሳንክሽን ማዕቀብ እንደምናውቀው አቶ ሰለሞን ማዕቀብ በተወሰኑ አፍሪካ ሀገሮች ላይ ህዝባቸው ከሚበድሉ ላይ እንዲደረግ ነው። ይህንን ገፍቶ ሰውየው አላደረጉበትም። በተለይ ፓርትነር ሀገሮች ሲሆኑ
አጋር ሀገር
ከሆኑ ሚስተር ኦባማ አርቀው የሚያስቡት አጭሩን ሳይሆን ረዥሙን ጥቅማቸውን ነው የሚያወጡት። ያን ባደርግ አቶ ሰለሞን ምን እናጣለን? ለምሳሌ ቴሮሪዝምን በመዋጋት ምን በማድረግ ያን ባደርግ ያንን መንግስት ማጉያ ውስጥ ዘሎ እንዲገባ ወይ ማጉያ ውስጥ እንዲገባ እገፋዋለሁ። ያንን ብናደርግ ምን እናጣለን ከሚለው አኳያ ነው የሚያወጡት። ያን በማድረጋቸውም ነው ብዙ የሰብአዊ መብት ተሟጋጆች እና ሶሻል አክቲቪስቶች እሳቸውን በጽኑ የሚታገሉት አይ ከአፋዊ ድጋፍና ከአፋዊ እንትን ውጪ በጭብጥ ኮንክሪት በሆነ ተጽዕኖ በማድረግ አንድን መንግስት እንዲሻሻል ሌላው ቢቀር እንዲሻሻልና አቅጣጫውን እንዲለውጥ መስተዳድሩን እንዲከፍት ለህዝቡ እና ለተቃዋሚ ድርጅቶች አታደርግም በሚል ግልጽ ነው። ብዙ አፍሪካም ላቲን አሜሪካም ኤዥያ ተስፋ መቁረጥ ሚኒስተር ኦባማ ላይ ታይቷል ማለት እንችላለን።
ፕሮፌሰር ብሩክ ኃይሉ እንግዲህ አሁን ካለችን ጊዜ አኳያ በዚሁ ላስተናብቶት፣ ነገር ግን የተመራጩን ፕሬዚደንት የመጀመሪያ ጋዜጣዊ መግለጫና ቀሪ ጉዳዮችንም አካተን በመጪ ቀናት ደግሞ ዝርዝር አድርገን እንመለከታቸዋለን። ለዛሬ በጣም አመሰግናለሁኝ።
አንድ ነጥብ እዚህ አቶ ሰለሞን ባካራ ባጭሩ ቢፈቀድልኝ ነው። አመሰግናለሁ። የትናንቱ ንግግር ሺካጎ ነው የጀመሩት፣ ሺካጎ ነው የጨረሱት ሚስተር ኦባማ። ሀዋይ ነው ትውልዳቸው የተወለዱት፣ ግን ሺካጎ ኢሊኖይ ስቴት ነው። ሺካጎ የሰሩበትም የኖሩበትም ቤታቸውም እዛ ነው። የትናንቱ ንግግራቸው ይሄ ነው የማይባል ልብ የሚነካ ታሪካዊ ንግግር ነው። በእንባም የታጀበ ነበር፣ ሁላችንም እንዳየ ነው። ሰውየው ግልጽ ናቸው። ሂዩሚሊቲ ሀምብልነሳቸው በጣም የጨዋነታቸው የሚያሳይ ነው። ትህትናቸው ይሄ ነው የማይባል ነው። ምስጋናቸውንም በግልጽ ለአሜሪካ ህዝብ አቅርበዋል። ህዝቡም ምስጋናው መልሷል። አንድ ማለት ነው ፈልገው አራት አመት ፎር ሞር ይርስ እያለውን ሰው ይጮህ የነበረው አልሆነ አለ እንጂ ህገ መንግስቱ እኚህን ሰውዬ በሁለት ተርም ይገድባል እንጂ እንደ ጥንቱ እንደ አሜሪካ አንድ ፕሬዚደንት ተደጋግሞ መወዳደር ቢችል እኚህ ሰውዬ ያለምንም ጥርጥር እንኳን ዶናልድ ትረምፕን ማንንም የሪፐብሊካን ካንዲዴት በሃንድስ ዳውን ይባላል እዚህ ሀገር አባባል በኖክአውት በደንብ ሁኔታ የሚያሸንፉና ለሶስተኛ ጊዜ ሀገራቸውን በደንብ ለማገልገል የሚችሉ አይነት ሰው ነበሩ። ይህንን ነበር ህዝቡ ትናንት ያንጸባርቅ ነበረው። ይህንን ለማጋራት ባጭር አስቤ ነው። አመሰግናለሁ አቶ ሰለሞን።
በጣም አመሰግናለሁኝ ፕሮፌሰር ብሩክ ኃይሉ.